ነገ አዲስ አበባ ላይ ለሚጀምረውና ለሁለት ቀናት ለሚዘልቀው የአፍሪካ ህብረት የመሪዎች ጉባኤ መሪዎቹ ዛሬ ምሽት አዲስ አበባ እየገቡ ነው ወይም አብዛኞቹ ገብተው ተጠናቀዋል። ለሁለት ቀናትም በህብረቱ አዳራሽ ተቀምጠው ውይይት ያደርጋሉ። አጀንዳዎችንም ቀደም ብለው ቀርጸዋል። እነዚህ አጀንዳዎች ምንድናቸው? በጥቂቱ የሚዳስስ እንዲሁም ደግሞ ምን ይጠበቃል የሚል ባለሙያዎችን ያካተተ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የአምነስቲ ኢንተርናሽናልንም መግለጫ በጥቂቱ የያዘ ዘገባ አሰናድተናል። ዮናታን ዘብዲዮስ እንደሚከተለው ያቀርባል።
ከነገ ጀምሮ አዲስ አበባ ላይ ለሁለት ቀናት የሚካሄደው 55 አባላት ያሉት የአፍሪካ ህብረት ጉባኤም ትኩረት እንዲያደርግባቸው የሚጠየቁ ጉዳዮች ብዙ ናቸው። በአዋሳ ዩኒቨርሲቲ የፖለቲካል ሳይንስ ምሁር ዶክተር ንጉስ በላይ የአፍሪካ ህብረት የመሪዎች ጉባኤ ላይ ለውይይት በተያዙት አጀንዳዎች ላይ አስተያየታቸውን ሰጥተዋል።
ቀጥታ ከኢኮኖሚ ጋር ይያያዛል እና አፍሪካ ደግሞ እንደሚታወቀው ምንም በተፈጥሮ ሀብት የበለጸገች ብትሆንም በሰው ኃይል ልማትም በቂ የሚባል ህዝብ ቢኖራትም ወደ 1.3 ቢሊዮን የሚያክል ህዝብ አላት እና ይህን ያክል ይዛ ነገር ግን ራሷን ያልቻለች አህጉር ናት። አብዛኛው የአፍሪካ ህዝቦች ከምዕራባውያን በሚሰጠን የምግብ ድጋፍ ነው የምንኖረን። ነገር ግን አፍሪካ ውስጥ ያለው የተፈጥሮ ሀብት አይደለም ለአፍሪካውያን ለምዕራባውያንም የሚበቃ ሀብት ነበረን። ነገር ግን ይህንን ሀብት መያዙ ብቻ ትርጉም የለውም። ሀብትህን በአግባቡ የማትጠቀምበት ከሆነ፣ በአግባቡ ፕላን አርገህ እቅድ አርገህ ጥቅም ላይ የማታውለው ከሆነ የፈለገ የተፈጥሮ ሀብት ቢኖርህ አንተ ከተረጅነት አታመልጥም። ስለዚህ አፍሪካ ደግሞ ይህንን እጣ ፈንታን የገጠመን በጣም የካበተ የተፈጥሮ ሀብት አለን፣ ነገር ግን በአግባቡ አንጠቀምበትም።
በየጊዜው ከሚደረጉ ውይይቶች ባለፈ መሪዎቹ ለአጀንዳ ተፈጻሚነት ትኩረት መስጠት እንዳለባቸውም ተናግሯል።
ከተረጅነት እንዴት መውጣት አለባት፣ ያላትን የተፈጥሮ ሀብት በአግባቡ እንዴት ነው መጠቀም ያለባት የሚለው አጀንዳ ቀርጸው ወደ ተግባር የሚገቡ ከሆነ በጣም ጥሩ ነው። ነገር ግን አሁንም ይሄ አጀንዳ ተመልሶ ነገና ከነገ ወዲያ ተወያይተውበት አተገባበሩ ላይ አፈጻጸሙ ላይ የማይከታተሉት ከሆነ ለሚቀጥሉ ሁለት ዓመት በኋላም ሲመጡ ተመሳሳይ ነገር ግን እነዚህ አጀንዳዎች ሲገናኙ ለአንድ ቀንም ለሁለት ቀን ይወያያሉ። ከዛ በኋላ ለሚቀጥለው ጉባኤ እስኪገናኙ ያንን አጀንዳ ዞር ብለው አያዩትም።
ጉባኤው ዋና አጀንዳ የሚያደርገው የጤናና የምግብ ጉዳይ ቢሆንም እንኳን በአገሪቱ ያለው የጸጥታ ጉዳይ ውይይት እንደሚደረግበትም ተናግሯል።
የጸጥታ ጉዳይ አሁንም አይደለም ገና ለሚቀጥለው አጀንዳቸውም አድርገው ይወያያሉ። ምክንያቱም አፍሪካውያን በቀጥታም ይሁን በተዘዋዋሪ ከፍተኛ የሆነ የጸጥታ ችግር አለብን። በዚህ ሳምንት እንኳ ብናይ በሁለት የአፍሪካ ሀገሮች መፈንቅለ መንግስት ተካሂዷል። ከዛ በፊት ደግሞ በሱዳን የተከሰተው እናውቃለን እና እንደዚሁም በተለያዩ የምዕራብ አፍሪካ የተለያዩ የውስጥም አጎራባች አገሮች በድንበርም ይሁን በግጦሽም ይሁን በተለያዩ ምክንያቶች ብዙ ግጭቶች አሉ። ስለዚህ የጸጥታ ጉዳይ ሁል ጊዜ አፍሪካውያን አጀንዳ ነው። ምክንያቱም ከዚህ ችግር ወጥተን አናውቅም።
ለአገሪቱ የጸጥታ ጉዳይ ልባት መስጠት ለተወሰኑ ሀገራት ወይም ቀጠናዎች ብቻ ትኩረት በመስጠት የተናጠል መፍትሄ ማምጣት እንደማይቻልም ዶክተር ንጉስ ተናግሯል።
በአቅጣጫ ምስራቁ፣ ምዕራቡ፣ ደቡቡ፣ ሰሜኑ አፍሪካ ብዬ ልጠቅስልህ አልችልም። ምክንያቱም በተለያየ ወቅት የተለያየ ግጭቶች ተነስተዋል በአፍሪካ። ለምሳሌ ከ2011 በፈረንጅ አቆጣጠር ጀምሮ ካየህ ሰሜን አፍሪካ በጣም የተበጠበጠ ነበረ፣ ቢኮዝ ኦፍ ስፕሪንግ ሪቮሉሽን የጸደዩ አብዮት። እንደዚሁ በተለያየ ጊዜ ደግሞ በቅኝ ግዛት ምክንያት የተቀበረ ቦምብ፣ ጊዜ እየጠበቀ የሚፈነዳ ቦምብ ደግሞ በምዕራብ አፍሪካና እንዲሁም በተወሰኑ ምስራቅ አፍሪካዎች በተለያዩ ጊዜ እንደዚህ የሚፈነዳ ግጭት አለ። ስለዚህ ይህንን አካባቢ ብለን መጥቀስ አንችልም። ነገር ግን አንድ ነገር ማወቅ ያለብን አፍሪካውያን ትኩረት ሰጥተው ስለ ጸጥታ ጉዳይ መወያየት ከፈለጉ ከአውሮፓ ህብረት ትምህርት መውሰድ አለባቸው። የአውሮፓ ህብረት ጠንካራ ህብረት ነው። በአውሮፓውያን ያ ህብረት ዲዛይን የተደረገው የተቋቋመበት ዓላማ ለአውሮፓውያን ጥቅም እና ፍላጎት የሚያሟላ ድርጅት ተብሎ ነው የተከፈተው። ለአውሮፓውያን መሪዎች አይደለም፣ ለአውሮፓውያን ህዝብ ፍላጎት ተብሎ የተቋቋመ ድርጅት ነው።
በሌላ በኩል አዲስ አበባ ላይ በሚካሄደው በዚህ የመሪዎች ስብሰባ በህወሓት ታጣቂዎችና በኢትዮጵያ መንግስት እንዲሁም ኤርትራን ጨምሮ በአጋሮቻቸው መሀል በሚደረገው ጦርነት መሀል የደረሰው ሰፊ ጥቃት ቅድሚያ ሰጥቶ እንደሚመለከተው የሰብአዊ መብት ተሟጋች ድርጅት የሆነው ሁማን ራይትስ ዎች ባወጣው መግለጫ ጠይቋል። ድርጅቱ በመግለጫው በህብረቱ ስብሰባ ላይ የዲሞክራቲክ ሪፑብሊክ ኮንጎ ፕሬዚዳንት ፌሊክስ ቼሲኬድን ተክቶ የህብረቱ ሊቀመንበር ሆነው የሚመረጡት የሴኔጋል ፕሬዚዳንት ማኪሳል ሰብአዊ መብት፣ የህግ በላይነትና ተጠያቂነት የህብረቱ ቀዳሚ አጀንዳ እንዲሆን እንዲያደርጉ አሳስቧል። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ጥናት መምህር የሆኑት አቶ አወላሊ በበኩላቸው 35ኛው የአፍሪካ ህብረት የመሪዎች ጉባኤ ከቀድሞዎቹ ትምህርት በመውሰድ የተሻለ ውጤት ለማምጣትና ለአህጉሩ ህዝቦች ጥቅም መቆም እንዳለበት ተናግሯል።
አፍሪካ ላይ ያለው ጫና ይታወቃል። አፍሪካ ላይ ያለው ችግር አብዛኛው በውጭ ጣልቃ ገብነት የሚፈጠር ችግር ነው። የቀድሞ ቅኝ ገዢዎች በአፍሪካ ሀገራት ላይ በሚያደርጉት ጣልቃ መውሳኔ የሚፈጠሩ ችግሮች በጣም ብዙ ናቸው። አፍሪካ ውስጥ ብዙ ፈንቅለ መንግስቶች ማየት እንችላለን። ከፍተኛ የሆነ የኢኮኖሚ ጫና አፍሪካ ውስጥ እንዲኖር ያደርጋሉ እና በጣም ከፍተኛ የሆነ ብዝበዛ አለ። ይሄ ጫና አፍሪካ ውስጥ የተወለደ ሳይሆን በቀድሞ ቅኝ ገዢዎች አፍሪካ ላይ ሆን ተብሎ እንዲፈጠር የሚደረጉ ብዙ ችግሮች አሉ። የአሁኖቹ መሪዎች እንግዲህ ዋና የቤት ስራቸው እንዴት አድርገን ይህን የውጭ ጫና ኢምፔሪያሊዝም የእጅ አዙር ቅኝ ግዛት በትጋት የሚወያዩበት
በቅርበት የሚነጋገሩበት
መፍትሄ የሚያስቀምጡበት አቅጣጫ የሚያስቀምጡበት ስብሰባ ብሎ ማስቀመጥ ይቻላል።
የአፍሪካ ህብረት እንደ ሌሎቹ ቀጠናዊ ህብረቶች ተመሳሳይ አቋም በመያዝ ይወክላለሁ ለሚለው አፍሪካውያን ድምፅ መሆን እንዳለበትም ተናግሯል።
የአፍሪካ ህብረት ሲመሰረት ዋና ሀሳቡ የአፍሪካን ህዝብ አንድ አድርጎ ለአፍሪካ ህዝቦች ነጻነት ትግል የሚቆም ድርጅት የአፍሪካ ብዙ ሀገራትን ከሀምሳ በላይ የሚሆኑ ሀገራትን ከጎኑ አሰልፎ የአፍሪካ ህዝቦችን አንድ አድርጎ ለነጻነት መታገል ነው። አንደኛው የአፍሪካ ህብረት ሲመሰረት የነበረው አንዱ ሀሳብ። ሁለተኛው ደግሞ የነጮችን የበላይ ነት እንዴት ማስቀረት ይቻላል በአፍሪካ ላይ የሚለውን ጉዳይም አንዱ የአፍሪካ ህብረት ሲመሰረት የነበረ አላማ ነው። ስለዚህ መሪዎች ይህን ተገንዝበው የአፍሪካ ህብረት የአፍሪካ ኃይሎች ጠበቃ እንዴት መሆን ይችላል፣ የተዋጣለት ተቋምስ እንዴት መሆን ይችላል፣ እንደ አውሮፓ ህብረት እና እንደ ሌሎች ጠንካራ እና ለአፍሪካ ሀገሮችና ለአፍሪካ ህዝብ የቆመ በተደጋጋሚ በሱዳን በቡርኪና ፋሶ ስናይ፣ በማዕከላዊ አፍሪካ በነ ቻድ በነ ማሊ አጠቃላይ ይሄ ኢንሴኪር የሆኑ የአፍሪካ አካባቢዎች አሉ። የጸጥታ ጉዳይ ትልቅ ቦታ ያገኛል ብዬ ነው የማስበው። ይህንን ካልተወያዩ ራሱ ስህተት ነው ብዬ ነው የማስበው። በዚህ ጉዳይ ላይ ተነጋግረው መፍትሄ የሚያስቀምጡበት ትልቅ መድረክ ትልቅ ኢቬንት ነው ብዬ ነው የማስበው።
የሁማን ራይትስ ዎች የአፍሪካ ዲሬክተር የሆኑት ካሪን ካሬዛ ናንቱሊያም የአፍሪካ ህብረት አባላት የኢትዮጵያ መንግስትን ጨምሮ በኢትዮጵያ ጦርነት ውስጥ የተሳተፉት ሁሉም አካላት የፈጸሙትን ከፍተኛ ወንጀል በቸልተኝነት ሊያልፉት አይገባም ብሏል። መግለጫው አክሎ በቡርኪና ፋሶ፣ በቻድ፣ በጊኒ፣ በማሊና በሱዳን የተካሄዱትን መፈንቅለ መንግስት ጨምሮ መንግስት በኃይል ለመጣል የሚደረጉ ሙከራዎችና ወታደራዊ ኃይሎች ስልጣን መቆጣጠር ባለፈው ዓመት እየጨመረ መምጣቱን፣ ይህም ህዝብ የራሱን መንግስት መምረጥ እንዳይችል እያደረገውና ለከፍተኛ የሰብአዊ መብት ጥሰት እያጋለጠ መምጣቱን በመጥቀስ የአፍሪካ ህብረት ገደብና ተጠያቂነት የሌለውን ስልጣን እንዲያግድ የምርጫ መጭበርበሮችና የፖለቲካ ጭቆናዎችን የሚያስቀሩ ጠንካራ ፖሊሶች እንዲያወጣ ጠይቋል። የሴኔጋሉ ፕሬዝዳንት ኃላፊነታቸውን የሚረከቡት እነዚህ ሁሉ የጸጥታና የጤና ችግሮች በሀገሪቱ ላይ በበረከቱበት እንዲሁም የፖለቲካ ብጥብጦችና አለመረጋጋቶች የተዛመቱበት ወቅት መሆኑን ያሰምሩት ካኔዛ ናንቱሊያም ፕሬዚዳንት ሳል የአፍሪካ ህብረት በተመሰረተበት ዋና መርህ መሰረት መንግስታት በሚያደርሷቸው ጥቃቶች ላይ ጠንካራ አቋም በመያዝ ተጠያቂዎች ፍትህ እንዲያገኙ በማድረግና ከቀሪው ዓለም ጋር እኩልነትና ሚዛናዊ የሆነ ግንኙነት እንዲኖር በማድረግ ጠንካራ አመራር ማሳየት ይችላሉም ብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።